ከፋፈል ጥቂት ነገር ይዛችሁ እንደው ረጋ ብላችሁ አይምሯችሁን ህሊናችሁን ሰብስባችሁ ብንነጋገር ደስ ይለኛል። እና አንድ ነገር ልንገራችሁ፣ እድለኞች ነን በጣም በጌታ ስም ነው የምነግራችሁ። ለዚህ ዘመን መብቃታችን እድለኞች ነን። ይህንን የመሰለ እድል ብዙዎች አላገኙ። ብዙዎች ናፍቀው ነበር፣ ግን በእውነት ይህን እድል አላገኙ። እኛ ራሳችን ያለንበትን ዘመን ስትመለከቱ ከተለያየ በአሜሪካ ምድር በዓለም ዙሪያ ሁሉ ሆነን የእግዚአብሔርን ቃል እንዲህ በነጻነት የምንከፋፈልበት ዘመንና ጊዜ እግዚአብሔር ራሱ ስለሰጠን ጌታን እጅግ በጣም ልናመሰግነው ያስፈልጋል። አንዳንድ ጊዜ ዊ ቴክ ላት ኦፍ ቲንግስ ፎር ግራንትድ ይላሉ ፍሬንቾች። በቃ እንደ መብት ነው የምንቆጥረው አንዳንዱን ነገር፣ ሊደረግ እንዳለ ነገር ነው የምናየው እንጂ እግዚአብሔር እድሉን ለዚህ ጊዜ ጌታ እድል ሰጥቶን ይህንን የመሰለ ጊዜ አገኘን ብለን አይደለም የምናየው። እና እንደው ጌታን እያመሰገን መታደላችንን እያሰብን እንደው ይህንን ባይብል ስተዲ አብረን ብንካፈል በእውነት ደስ ይለኛል። እና ባልበው ይህንን እዘዝና አስተምር። ይህን የሚናገረው ሐዋርያ ቅዱስ ጳውሎስ ነው። በቃልና በኑሮ በፍቅርም በእምነትም በንጽህና ለሚያምኑት ምሳሌ ሁን እንጂ ማንም ታናሽነትህን አይናቀው። እስከ መጣ ድረስ ለማንበብና ለመምከር ለማስተማርም ተጠንቀቅ። እስከ መጣ ድረስ ለማንበብና ለመምከር ለማስተማርም ተጠንቀቅ። በትንቢት ከሽማግሌዎች እጅ መጫን ጋራ የተሰጠህን በአንተ ያለውን የጸጋ ስጦታ ችላ አትበል። ማደግህ በነገር ሁሉ እንዲገለጥ ይህንን አስብ፣ ይህንንም አዘውትር። ለራስህና ለትምህርትህ ተጠንቀቅ፣ ለእነዚህ ጽና። ይህን ብታደርግ ራስህንም የሚሰሙህንም ታድናለህና ይለዋል። እንጸልያለን። እግዚአብሔር አምላካችን ጌታችን ፈጣሪያችን እጅግ በጣም እናመሰግናለን። አንተ ድንቅ አምላክ ነህ። በእውነት በእድሜያችን ላይ ይቺ ቀን ስለተጨመረችልን ስምህ ለዘላለም የተባረከና የተቀደሰ ይሁን። አንተ ዘመንን የምትሰጥ አንተ ነህ፣ ቀንን የምትሰጥ አንተ ነህ። ጌታ ሆይ እቺ ጊዜ ለእኛ ድንቅ ጊዜ ነች። ጌታ ሆይ በሕይወታችን ላይ የተጨመረችው ይቺ ቀን የበረከት ቀን ትሁንልን፣ የመታደስ ቀን፣ ከአንድ ልምምድ ወደ ልዩ ልምምድ የምንገባባት ቀን ትሁንልን። ከመገለጥ ወደ መገለጥ ከክብር ወደ ክብር የምናልፍበት ጊዜ ይሆንልን። እግዚአብሔር አምላካችን ሆይ አንድ ነገር እንለምናለን። እነዛን ሶስት ጌታ ኢየሱስን የሚከተሉትን ይዞ ወደ መገለጥ ተራራ ላይ ወጥቶ ታላላቅ መገለጦችን አሳይቷቸው እንደ ተመለሱ ሕይወታቸው ከዛን ጊዜ ጀምሮ እንደ ተቀየረ እግዚአብሔር አምላካችን ሆይ ልዩ መገለጥ የምናገኝበት ጊዜ ይሁን። ካለንበት ቦታ አንተ ከፍ ወደ አለው ተራራ ላይ ውጥ ይዘህን ውጣ። እግዚአብሔር መንፈስ ቅዱስ ሆይ አስተማሪያችን አንተ ብቻ ሁን። ተናግረን ልንሰማ ያለንን ነገር ይህ መልእክት እግዚአብሔር አምላካችን ሆይ ይህ ባይብል ስተዲያችን ሌላ አይነት ይሁንልን። ልዩ ነገር የምንመለከትበት ይሁንልን። ከዚህ በፊት ሰምተነው እንደማናቅ አዳዲስ ነገር እግዚአብሔር ሆይ ልታሳየን ተጠምተን ናፍቀን በፊት እግዚአብሔር ሆይ እንደ ማርታ አንተን ኃያሉን አምላካችንን እግር ስር ቁጭ ብለን የምንማርበት ጊዜ እንዲሆንልን ጊዜያችንን ሁሉ ለአንተ አሳልፈን እንሰጣለን። ጌታ ሆይ ስጋዊ ጆሮ አይደለም የምንጠይቅ፣ መንፈሳዊ ጆሮአችን ይከፈትልን። ነገር ሁሉ እንዲገለጥ ይህንን አስብ፣ ይህንን አዘውትር። ለራስህና ለትምህርት ተጠንቀቅ። በእነዚህም ጽና። ይህን ብታደርግ ራስህንም የሚሰሙህንም ታድናለህ ይላል። ለማንበብ ለመምከርና ለማስተማር ምን በል ይለዋል? ተጠንቀቅ። የተሰጠህን በአንተ ያለውን ደግሞ የጸጋ ስጦታ ቸል አትበል። ማደግህ በነገር ሁሉ እንዲገለጥ ይህንን አስብ፣ ይህንን አዘውትር። ለራስህ ለትምህርት ተጠንቀቅ። በእነዚህ ስራ ያስደንቀኛል። እነዚህ የእግዚአብሔር ሰዎች ከእግዚአብሔር ቃል በወሰዱት ነገር ጥንቃቄ የተሞላበት ነገር ሁል ጊዜ እንድናደርግ ነው የሚያሳስቡኝ። ይህን ብታደርግ ደግሞ ራስህንም የሚሰሙህንም ደግሞ ምን ትላለህ ይለዋል? ታድናለህ ይለዋል። በሌላ ቦታ ሐዋርያ ቅዱስ ጳውሎስ የእውነትን ቃል በቅንነት የሚናገር የማያሳፍር ሰራተኛ ሆነ የተፈተነውን ራስህን ለእግዚአብሔር ልታቀርብ ትጋ ይላል በሁለተኛ ጢሞቴዎስ ምዕራፍ 2:15 ላይ። እነዚህ እንግዲህ መሰረታዊ የሆኑ መመሪያዎቻችን ናቸው። የእግዚአብሔርን ቃል ልናጠና፣ የእግዚአብሔርን ቃል ልንማር ስንነሳሳ ይህን የእግዚአብሔርን ሰው ብናገኘው ዛሬም ከዚህ የተለየ ነገር አይነግረንም። እኔ ይህንን ክፍል ኢንትሮዳክሽን ሳዘጋጅ በልቤ እግዚአብሔር ያስቀመጠው ነገር አለ ወገኖቼ። ይህም ያስቀመጠው ነገር በግራ በኩል ወይም በአንድ በኩል የሐዋርያትን ስራ፣ በመሀል በኩል የኤፌሶንን መልእክት፣ በአንደኛው በኩል ደግሞ ዮሐንስን ራእይ አስቀምጠን እንድናጠና ነው እግዚአብሔር ልቤ ውስጥ ያለ። ሰዎች ፊት ስሜን እሽክከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንደሚያስፈልገው እኔ አመለክታለሁና ሲለው እንመለከታለን። ምንድን ነው የምንመለከተው? ይህ እግዚአብሔር ሰው በጌታ የተመረጠ የጌታን ስም የሚሸክም ስለ ጌታው ስም መከራ ሊቀበል የተዘጋጀ ታማኝ ብርቱ አገልጋይ ነው። ይህንን ሰው በሌላ አነጋገር እንደው በዘመኑ ቋንቋ ጌታ ሀንድ ፒክት ያደረገው ሰው ነው ብንል አንሳሳትም። ስላለፈው ሕይወቱ ደግሞ ይሄ ሰው ምን ይላል ብለን ስንመለከት በሁለተኛ ቆሮንቶስ ምዕራፍ 11 ላይ የተጻፈውን ብናነብ ስለዚህ ሰው ማንነት፣ ስለ ጸሐፊው ማንነት ልንረዳ እንችላለን። ሁለተኛ ቆሮንቶስ ምዕራፍ 11 ከ22 ጀምሮ ያለውን ላነበው ይጠቅመናል። ነገር ግን በሞኝነት ላለው ማንም በሚደፍርበት እኔ ደግሞ እደፍርበታለሁ። ዕብራውያን ናቸው፣ እኔ ደግሞ ነኝ። የእስራኤል ወገን ናቸው፣ እኔ ደግሞ ነኝ። የአብርሃም ዘር ናቸው፣ እኔ ደግሞ ነኝ። የክርስቶስ አገልጋዮች ናቸውን? እንደ እብድ ሰውላለሁ፣ እኔ እበልጣለሁ። በድካም አብዝቼ በመገረፍ አብርቼ በመታሰር አትርፌ በመሞት ብዙ ጊዜ ሆንኩ። አይሁድ አንድ ሲጎድል 40 ግርፋት 5 ጊዜ ገረፉኝ። 3 ጊዜ በበትር ተመታ፣ 1 ጊዜ በድንጋይ ተወገርኩ። መርከቤ 3 ጊዜ ተሰበረ። ሌትና ቀን በባህር ውስጥ ኖርኩ። ብዙ ጊዜ በመንገድ ሄድኩ። በወንዝ ፍርሃት፣ በወንበዴዎች ፍርሃት፣ በወገኔ በኩል ፍርሃት፣ በአሕዛብ በኩል ፍርሃት፣ በከተማ ፍርሃት፣ በምድረ በዳ ፍርሃት፣ በባህር ፍርሃት፣ በውሸተኞች ወንድሞች በኩል ፍርሃት ነበረብኝ። በድካምና በጥረት ብዙ ጊዜ እንቅልፍ በማጣት በራብ በጥም ብዙ ጊዜ በመጦ በብርድና በራቁትነት ነበርኩ። የቀረውንም ነገር ሳልቆጥር እለት እለት የሚከብድብኝ የአብያተ ክርስቲያናት ሁሉ አሳብ ነው ይላል እግዚአብሔር ይመስገን። ተመልከቱት እንዴት አይነት ሰው እንደሆነ። ምን አይነት ሰው ጋራ ከምን አይነት ሰው ጋራ እቺ ቤተ ክርስቲያን ግንኙነት እንዳላት እንመለከታለን። ስለዚህ ሰው እርግጠኛ ነኝ ብዙዎቻችሁ በኮሌጅ ውስጥ ተመልክታችሁታል። በዓለም ያለው ሰርኩላር የሆነው ዩኒቨርሲቲዎች እንኳን ሳይቀሩ ብዙ ጽፈውለታል። በፋሽን የሚያገለግል የተሰጠ መሪ መሆን የሚችል ወሳኝ ታላቅ እና አስተማሪ እንደሆነ ብዙ ቴክስቡክ ተጽፈውለታል። ይሄ ሰው ልዩ መንፈሳዊ ደግሞ ልምምድ አለው። ይሄ ሰው እዚሁ መጽሐፍ ውስጥ ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 1 ጀምሮ እስከ 5 ደግሞ ብንመለከት ትምክህት የሚያስፈልግ ነው፣ አይጠቅምም። ነገር ግን ከጌታ ወዳለው ራእይና መገለጥ እመጣለሁ። ሰውን በክርስቶስ አላውቅም፣ በስጋ እንደሆነ አላውቅም፣ ወይም ከስጋ ውጪ እንደሆነ አላውቅም፣ እግዚአብሔር ያውቃል። እንዲህ ያለው ሰው ከ14 ዓመት በፊት እስከ ሶስተኛው ሰማይ ድረስ ተነጠቀ። እንዲህ ያለው ሰው አውቃለሁ፣ በስጋ እንደሆነ ወይም ያለ ስጋ እንደሆነ አላውቅም፣ እግዚአብሔር ያውቃል። ወደ ገነት ተነጠቀ። ሰው ሊናገር የማይገባውን የማይነገረውን ቃል ሰማ። እንደዚህ ስላለው እመካለሁ፣ ስለ ራሴ ግን ከድካሜ በቀር አልመካም ይላል። ትሰሙታላችሁ? የሚለው መንፈሳዊ ልምምዱ ተራ ልምምድ አይደለም። እስከ ሶስተኛው ሰማይ ድረስ የተነጠቀ ወደ ገነት የተነጠቀ ሰው ሊናገር የማይገባውን የማይነገረውን ቃል የሰማ በልዩ ራእይና መገለጥ የሚመላለስ ሰው ነበረ። ይሄ ሰው ነው ይህን መልእክት እየጻፈልን ያለው። ይህ ብቻ አይደለም። ይህ ሰው በክርስትና እምነቱ አእማድ ከሚባሉት ወይም ዘ ጃይንትስ ኦፍ ክርስቲያኒቲ ተብሎ ከሚጠሩት አንዱ ነው። በአዲስ ኪዳን ካሉን 27 መጽሐፎች ውስጥ 14ቱን የጻፈ ይሄ የከበረ ባሪያ እና አገልጋይ ነው። በሌላ በኩል ሐዋርያ ቅዱስ ጳውሎስ እና በኤፌሶን ቅዱሳን ግንኙነት ምን ይመስላል ብለን ደግሞ ብንጠይቅ እነዚህ የኤፌሶን ቅዱሳን መልእክቱን ከተቀበሉስ በኋላ ምን አደረጉ? ተቀብለውትስ ታዘዙት አካሄዳቸው፣ ሕይወታቸው ምን መሰለ የጳውሎስ የሚሽነሪ ጉዞ ወደ ኢየሩሳሌም ሲሄድ ያገኛት ቤተ ክርስቲያን ነች። እቺ ቤተ ክርስቲያን ይህንን ለመረዳት ከፈለጋችሁ የሐዋርያት ሥራ ምዕራፍ 19 ከቁጥር 1 እስከ 20 ድረስ ያለውን ብትመለከቱ በዚች ከተማ ከነበሩ ቅዱሳን ጋር አብሮ በመቆየት አጋንንትን እያወጣ ወንጌልን እየሰበከ ብዙዎችን ጌታ እንዲቀበሉ ያደረገ የእግዚአብሔር አገልጋይ ነው። ወገኖቼ በተለይ ደግሞ በሶስተኛ ጉዞው 3 ዓመት እንደቆየ ታላላቅ ድንቆችን በዚች ቤተ ክርስቲያን አካባቢ ሲያደርግ የቆየ ይህንንም ደግሞ ይህን በበለጠ ለመረዳት ከፈለጋችሁ የሐዋርያት ሥራ ምዕራፍ 20 እና 31 እነዚህ ሁሉ በመመርመር ልትመለከቷቸው ትችላላችሁ። ተመልከቱ። ላያይዘው የምፈልገው ተጨባጭ የሆነ የእግዚአብሔር ቃል የሚያሳየን በሐዋርያት ሥራ ጅማሬዋን የዚህም የእግዚአብሔርን ሰው ከዚች ቤተ ክርስቲያን ጋር ያለውን ግንኙነት እንመለከታለን። ዛሬውን የመግቢያውን ትምህርት ለማጠቃለል የመጽሐፉን አውድ ባጭሩ ለመግለጽ ሞክራለሁ። የኤፌሶን መልእክት የተጻፈው ከላይ እንደተናገርኩት ሐዋርያው ጳውሎስ ሶስተኛውን የወንጌል ጉዞ ከፈጸመ በኋላ በሮም እስር ቤት ውስጥ ሳለ እንደሆነ ተናግሬያለሁ። በዚህ ወቅት የቆላሲየስን የፊልጵስዩስን እና የፊሊሞናን መልእክቶች ተጽፈዋል። ከእነዚህ መልእክቶች መካከል በተለይ የቆላሲየስ መልእክት ከኤፌሶን መልእክት ጋር በጣም ይመሳሰላል። የኤፌሶን መልእክት ይዘት ብናጤነው እንደ ሌሎች መልእክቶች የተወሰነ ጥያቄን የሚመልስ ወይም የተፈጠረ ችግርን የሚፈታ ሳይሆን መሰረታዊውን የክርስትና እምነትና ስነ ምግባር አጭርና ጣፋጭ አድርጎ የሚያቀርብ ነው። እንደ ሌሎቹ የጳውሎስ መልእክቶች የታወቁ ግለሰቦችን የሚያመለክቱት ሀሳቦችና ሰላምታዎችን ስላጠቃለሉ ምሁራን የኤፌሶን መልእክት በብዙ አብያተ ክርስቲያናት እንዲነበቡ የታቀደ ዘዋሪ መልእክት መሆኑን አመልክተዋል። ለመጽሐፉ አስተዋጽኦ ብናወጣለት ምሁራን እንደሚነግሩን በስድስት ሀሳቦች ልንከፍለው እንችላለን። አንደኛው የደህንነት መንገድ ምዕራፍ 1-2 የደህንነትን መንገድ ያሳያል። ሁለተኛ በክርስቶስ ማደግ ልንለው እንችላለን ምዕራፍ 3 ይህንን ያሳየናል። ሶስተኛው የቤተ ክርስቲያን አገልግሎት ይሄ ደግሞ ሶስተኛው ከምዕራፍ 4 ከቁጥር 1-16 ድረስ። አራተኛው ክርስቲያናዊ ስነ ምግባር ይሄም ደግሞ ከምዕራፍ 4 ከቁጥር 17 ጀምረን እስከ ምዕራፍ 5 ቁጥር 20 ድረስ። አምስተኛው የቤተሰብ ግንኙነት ከምዕራፍ 5 ቁጥር 21 ጀምረን እስከ ምዕራፍ 6 ቁጥር 9 ድረስ። የመጨረሻው ደግሞ መንፈሳዊ ውጊያ ከምዕራፍ 6 ቁጥር 10-20 ድረስ ልንመለከት እንችላለን። መልእክቱ በአጠቃላይ እንግዲህ ሐዋርያው ጳውሎስ በዘመኑ ይሰብከው የነበረውን የክርስትና እምነት ሁለገብ በሆነ መልኩ ባጭሩ ያቀረበበት ነው። የሕይወቱ ማብቂያ ሊያስከትል የሚችለውን እስር ላይ ስለነበረ ከመሄዱ በፊት የክርስትና አስኳል በዚህ መልክ ያቀረበው ይመስላል። ሐዋርያት ሥራ ምዕራፍ 26 ከቁጥር 31-32 ይህ ሰው የታሰረው ወንጀል ፈጽሞ ፍርድ አዛብቶ ሳይሆን ወንጌልን እየሰበከ ብዙዎችን ከዘላለማዊ ሞት ወደ ዘላለማዊ ሕይወት እየለወጠ ስለተገኘ ስለሆነ ያሰሩት ባለስልጣኖች ሳይቀሩ አሁን ቅድም ባልኳችሁ በሐዋርያት ሥራ ምዕራፍ 26:31-32 ላይ ይህ ሰው እንኳንስ ለሞት ለእስራትም የሚገባ ምንም አላደረገም ብለው ተነጋገሩ። አግሪጳም ፊስጦስን ይህ ሰው ቄሳር ይግባኝ ባይል ይፈታ ዘንድ ይቻል ነበር አለው የሚል ክፍል እናገኛለን። ይህን ሁሉ ያነሳንበት ዋና ሀሳብ አንድ ነው። ስለዚህ ሰው መናገር ለምን አስፈለገ ብለን ብንጠይቅ ጌታችን ኢየሱስ ክርስቶስ በእግዚአብሔር ቃል እንደተጻፈ የእግዚአብሔር አብ ታማኝ መልእክተኛ እንደነበረ የእግዚአብሔር ቃል ያጸናልናል። ይህም ሰው ለጌታ የተመረጠ የተሰጠ ብርቅ ክቡር ታማኝ መልእክተኛ መሆኑንና መልእክቱን ደግሞ በፍቅር በአክብሮትና በጉጉት ለማጽናት እንድንችል ልባችንን ለማዘጋጀት እግዚአብሔር መንፈስ ቅዱስ ስለሚፈልግ ነው። ጌታ ኢየሱስ ለሳምራዊቷ ሴት ማንም የተጠማ ወደዚህ መጥቶ ይጠጣ ይላል። በዮሐንስ 6:45 ላይ ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። ኤርምያስም ላይ ይሄ ቃል ይደገማል። ሕጌን በልቡናቸው አኖራለሁ፣ በልባቸው ጽፏለሁ፣ እኔም አምላክ ሆናቸዋለሁ፣ እነሱም ሕዝብ ይሆኑኛል ይላል እግዚአብሔር። ለዚህ ነው ወገኖች እግዚአብሔር ይህንን ሰው በሕይወታችን የሚያመጣ ይህን መልእክት እንድናጠናው ልባችንን በጥማት በመንፈሳዊ ራብ ልባችንን የሚያነሳሳ። ይህን ካልኳችሁ ለኢንትሮዳክሽን ክፍሉን የመጀመሪያውን ክፍል አነብና ምናልባት በዚህ በኢንትሮዳክሽኑ ላይ ልንወያይበት የምንችለው ነገር ካለ ጥቂት ልንወያይም እንችላለን። ዛሬ አንድ ነገር ግን በነገው በይቅርታ በሚቀጥለው ሳምንት ኢንትሮዳክሽን ሁለተኛው ኢንትሮዳክሽን ላይ ደግሞ እቺ ቤተ ክርስቲያን ይህን መልእክት ከተቀበለች በኋላ ምን አደረገች? ሐዋርያው ቅዱስ ጳውሎስ ወደ 60 ዓመት ገደማ ነው ወደ ለዚች ቤተ ክርስቲያን ጻፈ የሚባለውና ከዛ በኋላ ዮሐንስ ራእይ ሲጻፍ ያም ደግሞ ወደ 95 ዓመት ይሆናል። በዚህ በ30 ዓመት ጋፕ ውስጥ ደግሞ እግዚአብሔር መንፈስ መጥቶ ለዮሐንስ ስለዚች ቤተ ክርስቲያን ምን አለ? እቺ ቤተ ክርስቲያን የተቀበለችውን ተግባራዊ አድርጋለች ወይስ የት ቦታ ጎደለች የሚለውን እንደ ኢንትሮዳክሽን እንመለከተዋለን። ከኋላ ከፊትም እያየን እውነተኛውን ሚስጥር ደግሞ በጋራ ከሚቀጥለው ሳምንት ደግሞ እንጀምርና አብረን ደግሞ እንቀጥላለን። እግዚአብሔር ይባርካችሁ። አንድ ማሳሰቢያ ግን ከዚህ ጋር ጨምሬ ለማቅረብ እሞክራለሁ። ያም ማሳሰቢያ ትናንትና እንዲሁ ጀምሬዋለሁ። መልእክቱን ስናጠና አንደኛ በጸሎት እንቅረብ ወገኖቼ፣ ጌታ መገለጥ እንዲሰጠን ራሱ እውነተኛ አስተማሪ እንዲሆነን ከዚህ በፊት ያላየናቸውን መንፈሳዊ ነገር እንዲያሳየን እንዲገልጥልን። ሁለተኛ ጊዜ ሰጥታችሁ በአንዴ 6ቱን ምዕራፍ አንብቡ ብዬ ሆምወርክ ሰጥቻለሁ። ያዳመጣችሁ እርግጠኛ ነኝ ታብዛችኋል። ስራም የበዛባችሁ ካላችሁ ንስሐ ገብታችሁ እንግዲህ የሚቀጥለው ጊዜ እንደምታረጉት ተስፋ አደርጋለሁ። ለምንድን ነው የሚጠቅመው ብላችሁ ብትጠይቁኝ በቀላሉ ልንረዳው የምንችልበት መንገድ የፍቅር ደብዳቤም አይደለም። ይሄ እግዚአብሔር ሰው ይሄን የከበረ ሰው የከበረ ነገር ለዚች ቤተ ክርስቲያን ሲልክ ረጋ ብለን በጥሞና ልናነባው ስለሚያስፈልግ ነው። ማክበራችንን እንገልጥለታለን ለዚህ ለእግዚአብሔር ሰው በመንፈሳችን ሪስፔክት እንዳደረግ ነው። እሱ ብቻ አይደለም። ትናንትና ፍሩታ ያለችው ኢምፖርታንትና እውነተኛ መሰረታዊ ነገር ነው። ምክንያቱም መጽሐፍ ቅዱስ አስቀድሞ ከመጠረዙ በፊት እነዚህ ደብዳቤዎች እነዚህ መልእክቶች ሲጻፉ ቁጥርም አልነበራቸውም፣ ሌላም ነገር አልነበረም። ነገር ግን እነዚህ ክፍሎች በሙሉ የነበሩት በኋላ ነጥብ ደግሞ ተጨማሪ ማስረጃዎችን መፍጠራችን ለማንበብ እንድትሞክሩ ደግሞ ይህንን ማበረታታችኋለሁ። በሌላ ከሚገባው በላይ አታስፉት። በዚህ ፋንታ በህይወቴ እንዴት ተግባራዊ ለማድረግ ይችላለሁ በማለት በየዕለቱ ያጠናነውን ያነበብነውን ልታሰላስሉት ሞክሩ። አንዳንድ ጥቅሶችን በቃል